የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያልን የዘውትር ሰላምታችንን በትትና ያስቀደምን የዛሬ የጥር 6 ቀን 2010 ዓ.ም ምረት ወይንም እንደ አውሮፓውያን አቆጣጠር የጃንዋሪ 14 2018 ቅንብራችንን ይዘን ቀርበናል። አድማጮቻችን ዛሬ በኢትዮጵያ የአንድነት መሰረት የጣሉና የትንሣኤ አብሳሪ አጼ ቴዎድሮስ በጎንደር ቀበሌ የተወለዱበት ዕለትም ነው። ዓመተ ምሕረቱም 1811 ዓመተ ምሕረት ነበር። ወሩም ጥር ወር ሲሆን ዕለቱም ዛሬ ጥር 6 ቀን ነበር። አጼ ቴዎድሮስ የዓላማ ጽናትና ቁርጠኝነት የተላበሱ ንጉስ ስለነበሩ ለተማከለ ዘመናዊ አስተዳደር አንድነቷ የተጠበቀ የታፈረች የተከበረችና የበለጸገች ኢትዮጵያን ማየት ህልማቸው አድርገው በመንፈሳቸው በማሳደር በታሪክ ሕያው ሆነው የሚታወሱ ታላቅ ተግባር ፈጽመው አልፈዋል። ይህች ዕለት ለማዕከላዊ አስተዳደር መሰረት ምቹ የሆነ ፖለቲካዊ፣ ወታደራዊ እና ኢኮኖሚያዊ መሰረት ጠንካራ ማዕዘኖችን የገነቡ ንጉስ ሆነው ይታወሱበታል። የአጼ ቴዎድሮስን የልደት ቀናቸውን ስናስብ የኢትዮጵያን አንድነት በተደላደለ አለት ላይ ለማቆም ትንሣኤዋን ለማብሰር በመስዋዕትነት ለመክፈል ለተሰለፈው ጽናትና ቁርጠኝነት እንዲታደገው ፍጹም የሆነ ምኞታችንን ለመግለጽ ነው። የዛሬውንም ስርጭት ለማስተዋወቅ በቅድሚያ በ15 ቀን እየተዘጋጀ የሚቀርበው ተመጽሐፍ ወይም ተታሪክ ማህደር ይቀርባል። በዛሬው ምለት ለውይይት የጋበዝናቸው እንግዳ አሉን። እንግዳችን ቀደም ባሉ ሳምንቶች በኢትዮጵያ አንድነት ሬዲዮ ቀርበው ሀገራችን ኢትዮጵያ በገጠሟት የፖለቲካ ውጥንቅጥ ሁኔታዎችና በፋሽስቱ ወያኔ ዘመን በተፈጸሙና አሁን በመፈጸም ላይ ዘግናኝ ወንጀሎች ተጠያቂነት ዙሪያ ያላቸውን አስተያየት አካፍለውናል። ዛሬም ባለፈው ጊዜ ባጠናቀቅናቸው ሀገራዊ አጀንዳዎች ዙሪያ ለውይይት በጋበዝናቸው መሰረት ለአድማጮቻችን ሐሳባቸውን ሊያጋሩ ይቀርባሉ። አድማጮቻችን የስርጭታችንን ሙሉ ሰዓት ተኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Yeah, I'm a little sad.
አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ተመጽሐፍ ተማህደር በሚል አርዕስት የሚቀርበው ፕሮግራማችን የለውጥ ምጥ በኢትዮጵያ በሚል አርዕስት በኢትዮጵያ አቆጣጠር በ2009 ዓ.ም ምረት በአቶ ታዲዮስ ታንቱ በተጻፈ መጽሐፍ ምዕራፍ 5 የሞተ ህሊና ተሚል ርዕስ ስር የቀረበ ጽሑፍ ይዘንላችሁ ቀርበናል። ምዕራፍ 5 የሞተ ህሊና ታዲዮስ ታንቱ። ሀገራችን ኢትዮጵያ የ5000 ዓመታት ባለ ታሪክ መሆኗ ይታወቃል። ጥንታዊት ሀገር ናት። ዛሬ የዚችን ሀገር ስነ መንግስታዊ ርካብ ረግጠው በህዝብ ጫንቃ ላይ የተጣበቁ ወገኖች በርግጥ የዚችን ሀገር ጥንታዊነት አይቀበሉም። ለዚህ ደግሞ ምክንያት አላቸው። ግልጽ ነው፣ የባንዳ ልጆች በመሆናቸው የሉዓላዊነትና የአንድነት ታሪክ ይመራቸዋል። የባንዳ ሽከር ባንዳ ነውና በማለት ምዕራፍ 5ን ያስተዋውቃሉ። ወጣቱ የኢትዮጵያ ህብረተሰብ ገዦቻችንን ፈጽሞ ማዳመጥ አይጠበቅበትም። ኢትዮጵያ ሀገራችን በቀደምት ጀግኖች የህይወት መስዋዕትነት ታፍራና ተከብራ የኖረች ጥንታዊት ሀገር ናት። ገዦቻችን ደግሞ ተባንዳነት ያለፈ ታሪክ የላቸውም። የጀግና ዘር የባንዳዎች ዓላማ ማስፈጸሚያ መሳሪያ ሊሆን ቀርቶ ባንዳ ውሃ የጠጣበትን ብርጭቆ እንኳን ቶሎ ወርውሮ መስበር ይጠበቅበታል፣ ሊጸየፈው ይገባል ብለው ይመክራሉ ታዲዮስ ታንቱ። ኢትዮጵያ ሀገራችን በረዥም ዘመን ታሪክ 4 የጥፋት ዘመናትን አሳልፋለች። እነርሱም የወዲት ጉዲት ወይም እሳቱ፣ የግራኝ አህመድ ወረራ፣ የአጼ ዮሐንስ 4ኛ ዘመነ መንግስትና የፋሺስት ኢጣሊያ ወረራ ዓመታት ናቸው። የወዲት ጉዲት እሳቱ ካህናትን ፈጅታለች፣ በጣም ብዙ አብያተ ክርስቲያንን አቃጥላለች። በተመሳሳይ መልኩ ግራኝ አህመድም ንጹሃን ክርስቲያኖችን በደመ ቀዝቃዛነት አጭዷል፣ እንዲሁም በጣም ብዙ አብያተ ክርስቲያን አቃጥሏል። አጼ ዮሐንስ 4ኛ የተባለው ደግሞ ቀደም ሲል ዳግማዊ አጼ ቴዎድሮስ ጋባት ላይ ለጦር መሳሪያ መስሪያ እንዲያገለግል አስበው ያደረጁትን ነገር ሁሉ እንዳልነበር አድርጎታል፣ አውድሞታል። በዚህ ብቻም አላበቃም፣ በርካታ በአማርኛ የተጻፉ መጻሕፍትን እንዲቃጠሉ ማድረጉም ታውቋል። በአዲስ አበባ ዩኒቨርሲቲ መምህር የነበሩት ዶክተር አምሳሉ አክሊሉ ይህን ጉዳይ በማስመልከት ጽፈዋል። ዶክተር አምሳሉ አክሊሉ አጭር የኢትዮጵያ የሥነ ጽሑፍ ታሪክ በሚል ርዕስ ባደራጁት መጽሐፋቸው የዮሐንስ 4ኛ አሽከሮች ጌታቸውን አስፈቅደው የአማርኛ መጽሐፍትን በሙሉ ሰብስበው እንዳቃጠሉ ጽፈዋል። የዮሐንስ 4ኛ ዘመን የጥፋት ተግባር በዚህ ብቻም የሚያበቃ አይደለም። ዮሐንስ ራሱ ዘመናዊ ስልጣኔን አጥብቆ የሚቃወም ሰው ስለነበር ጫማ ያደረገ ሰው እንኳን ማየት እንደማይወድ ለማወቅ ተችሏል ብለው ያስተውሱናል ታዲዮስ ታንቱ። በተከሉ ዮሐንስ አራተኛ በ17 የዙፋን እድሜው ተከታታይ ጥፋቶችን ተጽሟል። በመቀጠል የፋሺስት ኢጣሊያ ወራሪ ኃይል ይመጣል። ይህ እብሪተኛ ወራሪ ሀገራችንን ተምድረ ገጽ ለማጥፋት ሞክሮ እንደነበር ይታወቃል። የታሪክ ቅርሶችን ዘርፏል። አረጋውያን ሽማግሌዎችን፣ ጎልማሳዎችን፣ ወጣቶችንና ሕፃናትን ፈጅቷል። ተዋጊ አርበኞችንም በግፍ ገድሏል። አብያተ ክርስቲያናትን አውድሟል። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖትን ለማዳከም ብዙ ጥሯል። ካህናትን ገድሏል። መነኮሳትንም አጭዷል። እንዲሁም ሁለት ጳጳሳትን አቡነ ጴጥሮስንና አቡነ ሚካኤልን ገድሏል። ያላንዳች ምክንያት በብዙ ሺህ የሚቆጠሩ ጎጆዎችን አቃጥሏል። የጥቁር ዘርን ከኢትዮጵያ አጥፍቶ ለመሬታችንን ለጣሊያኖች ለማከፋፈል እቅድ እንደነበረው ለማወቅ ተችሏል። ያም ሆነ ይህ በጀግኖቹ የጥንታዊት ኢትዮጵያ አርበኞች ተጋድሎ የፋሺስት ጣሊያ ወራሪ ኃይል አላማ መክኗል ይላሉ ታዲዮስ ታንቱ። ዛሬ ደግሞ አምስተኛውን የጥፋት ዘመን ይዘናል። ይህን መካድ አይቻልም። ኢትዮጵያ ሀገራችን ዛሬ በታሪኳ የማታውቀውን ውርደት ተከናንባለች፣ ተደፍራለች። ለዋላዊነቷ ተጠያቂ ውስጥ ገብቷል። ለህዝብ ኃላፊነት የሚሰማው አስተዳደር አላገኘንም። ግብር የሚሰበስብ በጎሳ ያገዛዝ መርህ የተዋቀረ ኢትዮጵያን ጠረን የሌለው መርዘኛ አገዛዝ መኖሩን በርግጥ አላጣንም። ዓለምም ያውቀዋል። ዛሬ ኢትዮጵያ የስደተኞች መፍለቂያ ሆናለች። ህልፍ አላፋት በድርቅ ምክንያት በረሃብ ሲረግፉ ይስተዋላል። ውርደት ህሊናን ያቆስላል። የህሊና ቁስል ደግሞ በቀላሉ አይሽርም። ኢትዮጵያንና ኢትዮጵያዊት በአራቱም የዓለም ማዕዘናት ሲንከራተቱ ይስተዋላል። ይገደላሉ፣ ይታሰራሉ። የሚደርስላቸው ማንም የለም። ደካሞች ሆነናል። በገዦቻችን ቀጭን ትዕዛዝ ዜጎች ብሔራዊ ስሜታችንን አውልቀን ጥለናል። ለክብራችን የሚሞትልንን ገድለን የሚገድለንን የምንደግፍ የአስተሳሰብ ድሆች ሆነናል። በዚህ ሂደት ባለፉት 26 ዓመታት ውስጥ በርካታ የጎሳ ግጭቶች በዚች ሀገር ላይ ተስተናግደዋል። የጥፋት ዘመን ነው። የጥፋት ዘመን እድምተኞች ሆነናል። በርካታ የታሪክ ቅርሶች ወድመዋል። አብያተ ክርስቲያን በገዦቻችን ትዕዛዝ ፈርሰዋል። ገዦቻችን ህሊናቸው በፍቅረ ነዋይ ተጋርዷል። እየተመለከቱ ታውረዋል። ለህዝብና ለሀገር ደንታም የላቸውም። አርሶ አደሩ መሬቱን ተነጥቋል። ወዛ አደሩ ተሰራ ተፈናቅሏል። እውነት ለውሸት ቦታዋን ለቃለች። ተስፋ ቢስነት ተስፋ ሆኗል። ለጥቅም መሞት እንደ ክብር ተወስዷል። ስልጣን ዕውቀትን ረግጦ ይዟል። ባንዳ የአርበኞችን ሕይወት ይወስናል። ጥቂት ወገን ብዙሃንን ይገዛል። የጥፋት ዘመን መልክ ይህን ይመስላል። አሁንም ቀጥሏል። አምስተኛው የጥፋት ዘመን ቀጥሏል። ዋይታው ቀጥሏል። ጩኸቱ ቀጥሏል። ለቅሶው ቀጥሏል። ኤሎሄ ኤሎሄ ላማ ሰበቅተኒ ብለው ይጸልያሉ ታዲዮስ ታንቱ። ዜጎቻችን በደረሱበት ሀገር ሁሉ መከራን ያስተናግዳሉ። ይታሰራሉ፣ ይገደላሉ። ኢትዮጵያውያን በሀገራችን እንሰቃያለን፣ በሰው ሀገርም እንሰቃያለን። ሆዳችንን እንጂ ክብራችንን ረስተናል። በዚሁ ተቀጠልን ደግሞ የባርነት ዕድሜያችን ይረዝማል። የኢትዮጵያ ሕዝብ ደግሞ ይህን ማወቅ ተስኖታል። የጥፋት ዘመን ቀዳሚ እድምተኞች የሥርዓት አገዛዙ የታጠቁ አካላት እንደሆኑ ሊታወቅ ይገባል። የሕዝብና የሀገር ጠላቶች እስታፍንጫቸው ታጥቀዋል። በዚህ ምክንያት ተጨባጭ ሁኔታው የበላይነት ይዟል። ሕዝብ ተኝቶ ይገዛል። የባርነት ዕድሜያችን ስንት እንደሚሆን መተንበይ ያቀታል ይላሉ ታዲዮስ ታንቱ። ልብ እንበል። ለሀገራችን ውድቀት ጠያቂ ሳይሆን ሊቀር የሚችል ማን ነው ብለው ይጠይቃሉ ታዲዮስታንቱ ማንንም አይኖርም ይላሉ በመልስም ይህን የጥፋት ዘመን አገዛዝ ያላሸበ ማን አለ እርግጥ ነው ደረጃችን ይለያያል ሁላችንም እኩል ተጠያቂዎች ልንባል አይገባም ሆኖም ብዙዎቻችን የጥፋት ዘመን ለ26 ዓመት አጅበናል ብዙዎች ለህሊና ወቀሳ የሚዳርግ ህሊና ላይኖራቸው ይችላል በዚህም ድክመት ሳቢያ የሀገር ጉዳይ ላያስጨንቃቸው ይችላል ተወደደም ተጠላ ግን የሁላችንም የታሪክ ተጠያቂነት ይጠብቀናል ምንም እንኳን ባለፉት 26 ዓመታት በዜጎች ላይ ተፈጸመው በደል ጭቆና ምዝበራ ግድያ እስራትና እንግልት ገዦቻችንን ተጠያቂዎች ቢሆንም እያንዳንዱ የህብረተሰብ አባል ለነጻነታችን የሚጠበቅበትን ባለማድረጉ ተጠያቂ ይሆናል ለነጻነታችን የሚጠበቅበትን ባለማድረግ በዚህ ሂደት ተሁሉ በፊት የሃይማኖት አባቶች የጥፋት ዘመንን በማጀብ አቋማቸው ይወቀሱ እንውቀሳቸው ለምን አይወቀሱም የሃይማኖት አባቶች የአምላክ አገልጋይ እንጂ የምድራዊ ጌቶች መሳሪያ መሆን አይጠበቅባቸው ይሄ በደንብ አጽንኦት ሊሰጠው ይገባል የሃይማኖት አባት ህሊናውን በነዋይ መሸጥ የለበትም የህሊና ሞት ያሳፍራል ለሃይማኖት አባቶች ወርሃዊ ደሞዝ እንኳን አያስፈልጋቸውም በተለይ ደግሞ የታላቋ የጥንታዊቷ የኦርቶዶክስ ተዋህዶ ሃይማኖት አባቶች ተቀድሞ ዘመን አንስቶ በሰዋዊ ተፈጥሯቸው መለኮታዊ ተምሳሌት ሆነው እንደኖሩ መረሳት የለበትም በዚህ ሂደት ታውሮፓ ዋጋው በጣም ውድ የሆነው አውቶሞቢሎች ወደ ኢትዮጵያ እንዲመጣላቸው እንዲሁም አልባሳት እንደሚሰጣቸውና ከፍተኛ ደሞዝም እንደሚቆረጥላቸው ላያለ ጊዜ ተነግሯቸው ለመቀበል ፈቃደኛ ባለመሆናቸው በፋሺስት ኢጣሊያ ወራሪ ኃይል በግፍ የተረሸኑትን ሐዋርያን አቡነ ጴጥሮስን ያፈራችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዛሬ እንዴት ለገንዘብ ባሪያ ተፈራለች ብሎ የሚጠይቅ ብዙ ነው። እንዴት ሌላ አቡነ ጴጥሮስ ማፍራት አቃተን? ይህሊና ሞት ኢትዮጵያ ያቡነ ሚካኤልም ሀገር ነበረች እንዴት ሌላ አቡነ ሚካኤል ማፍራት አቃታት የኢትዮጵያ ኦርቶዶክስ ቤተክርስቲያን የዜማ ምንጭ ናት የስነ ጽሑፍ ምንጭ ናት የስነ ስዕል ምንጭ ናት የህግ ምንጭ ናት የትምህርትም ምንጭ ናት የጀግንነትም ምንጭ ናት ተሁሉም በላይ ለ1600 ዓመታት የሃይማኖት ማዕከል ሆና እልፍ አላፍ ጊዜ እልፍ አላፍ አላፍ ምእመናን አፍርታለች ዛሬ ግን ይህን አናይም ካህናት የህሊና ሞት እየሞቱ ነው ምእመናንም የህሊና ሞት ሞተናል ዛሬ በኢትዮጵያ ታሪክ በአምስተኛው የጥፋት ዘመን ላይ መሆናችን ይግባን አገዛዙን የሚያጅብ ሁሉ የጥፋት አጋር ነው ህሊናችንን ሁላችንም እንመርምር ይላሉ ታዲዮስ ታንቱ ምሁር አላማው ለመሆኑ ምንድን ነው? ምሁርነት ራሱን የቻለ ተልኮ አለው። የጥፋት መልክተኛ ለሆኑ ገዦቻችን መሳሪያ ሆኖ እድሜውን የሚጨርስ ምሁር ምን ሰው ይባላል? ይህ አይነቱ የፊደል ምሁር ነው። ስብናው ግን ማይም ነው። ምሁር እንዴት በአሽከርነት እድሜውን ይፈጃል? ለሆዱ የሚኖር እንስሳ ብቻ ነው። ህዝብ በገዛ ሀገሩ ተመኖሪያ መንደሩ ተፈናቅሎ መጠጊያ አጥቶ ሲንከራተት ብዙሃን አበሳ ያዩ ዘራፊዎች ሲከብሩ ሀገር ሲሸጥ ፍትህ ሲጠፋ በዜጎች ላይ ያስተዳደር በደል ሲፈጸም ሰው በጠራራ ፀሐይ ሲገደል ሆዳቸው ስተሞላ ድረስ የሀገር ጉዳይ ምንም ደንታ የማይሰጣቸው ምሁራን እውን እንደ ሰው ይቆጠራሉ? ለው ይጠይቃሉ ታዲዮስ ታንቱ የጥፋት ዘመን እድምተኞች ቸኮለም ዘገየ ተጠያቂነት አያመልጡም። ለለውጥ የማይሰራ ምሁር የታሪክ አተላ ነው። የሞተ ህሊና የተሸከመ ምሁር የትውልድ ጉድፍ ነው። የፊደል ምሁር የንድፈ ሐሳብ ምሁር ቢሰላይ ይሆናል የሞተ ህሊና ብለው ይናገሩናል ታዲዮስ ታንቱ። አርሶ አደሩ ሀገርን ገድሎ هزبن لم يجزو كهدي جزو تشاتن اهل بمقرب يتفات زمن الدبتنية هنوال نقاديو بتلاقي ملكو لجزو تشاتن مساري بمهنو يتفات زمن عجابي هنوال يتايق بطل منم سبب اي سرم تتماريو مكاكل بزو يمتايق اللبت لهاي امست امتات مولو تجزو تشاتن قار تسلفن አምስተኛውን የጥፋት ዘመን በማጀብ ሁላችንም ተጠያቂዎች ልንሆን እንችላለን። ሀገር ገድለናል፣ ታሪክ አውድመናል፣ ሰው ሞልቶ ሰው አጥተናል። የሞተ ህሊና የተሸከሙ ገዦቻችን ይገዙናል። የሞተ ህሊና የተሸከሙ ምሁራን ያስተምሩናል። የሞተ ህሊና የተሸከመ ጋዜጠኛ ይለፈልፋል። የሞተ ህሊና የተሸከመ ካህን ይሰብካል። የሞተ ህሊና የተሸከመ ጳጳስ ያመት ቀለቡን ያስጭናል። የሞተ ህሊና የተሸከመ ደራሲ በመሐበር ተደራጅቶ ለገዦቻችን ይላላካል። የሞተ ህሊና የተሸከመ አዝማሪ ገዦቻችንን ለማስደሰት ይተጋል። የሞተ ህሊና የተሸከመ ሰዓሊ፣ የሞተ ህሊና የተሸከመ መሐንዲስ፣ የሞተ ህሊና የተሸከመ አስተማሪ፣ የሞተ ህሊና የተሸከመ አርሶ አደር፣ የሞተ ህሊና የተሸከመ ወታደር ስንቱ ተቆጥሮ ይዘለቃል በማለት ታዲዮስ ታንቱ የምዕራፍ 5 ጽሑፋቸውን ይቋጫሉ። አድማጮቻችን እኛም ባቶ ታዲዮስ ታንቱ የለውጥ ምጥ በኢትዮጵያ በሚል አርስት ተተጻፈ መጽሐፍ የቀረበውን የምዕራፍ 5ን ክፍል በዚህ እንዘጋለን። ከታዮቹን የምሽት ዝግጅቶች አብራችሁን በጥሞና እንድትከታተሉ እንጋብዛችኋለን። መልካም ምሽት። አድማጮቻችን ተዚህ ቀጥሎ የምናሰማው የገጠም መልእክት የተላለፈው ኢትዮጵያን በክፉ የዘረኝነት መንፈስ ስራት ለዘፈቋት መልቲ የኢትዮጵያ ጠላቶች አሻንጉሊቶች የወጊያኔ ትግራይ መሪዎችና ተከታዮቻቸው መሆኑን መግለጽ እንወዳለን። የገጠሙም አርስት ሃጎስ ሃጎስ ይላል ግድግዳና ጥሩ ነው። ሁሉም አንድ ሆነሳ ስም ጠፋ ወይ ባገር ቋንቋው አንድ ሆነብኝ ሁሉም ሰው ሲናገር ሐሰትም አይደለ ሰው እስቲ ሲናገር ሰው ባድ ይሆናል። ባደገበት ሀገር በሄድኩበት ስፍራ ሁሉም ሃጎስ ነበር። ተመከላካያ ጎራብል ደርሽ ተበታች መኮንን እስተላይ ዳስሽ የወታደሩን ዝ ሁሉንም አምሽ ተሃጎስ በስተቀር ስላጣሁ ነቅሽ በወሰደኝ ግሬ ወጣው ተመልሽ በለመደው ግሬ ደህንነት ገብቼ የተሻለ ይሆናል በማለት ገምቼ ማጣራ ጀመርኩኝ መዝገቤን አውጥቼ ከና ምን ያደርጋል አልሆነም ያሰብኩት የተለየ ነገር አገኛለሁ ያልኩት ሁሉም ሃጎስ ሆኑ። ጭራሽ አልተበኩት ለምን አልባት ይሄ ተጉምሩክ ብገባ ይገኙ እንደሆነ ተገኝና ሮባ ታንዱ ቢሮ ዳንዱ ቦታ ብገባ ሁሉም ሃጎስ ብቻ ሞክቶ የሰባ ምኑን አሳየኝ ጆሮም ልበስ ዳባ ተስፌ በቀለ የሚል ስም የትገባ ተቤተ ክህነቱ አየር መንገድ ቢሄድ ተሃጎስ በስተቀር አይታይ በመንገድ ትምህርት ሚኒስቴር ማረሚያን ጎብኝቼ ተሃጎስ በስተቀር ሌላ ስማጥቼ እስቲ ለምን አልባት ወጥቼ ተምድሩ አየር ተሳፍሬ ብዞር በየሀገሩ ይገኙ እንደሆነ ቶሎ ሳና ፍቅሩ በር በማንኳኳት ኤምባሲ መዞሩ የሚፈታ መስሎኝ ያጎሰ ምስጢሩ ተታችኛው ሎይለይ እስታ አምባሳደሩ እንኳን አምባሳደር ዘበኛው የበሩ ሀጎስ ሀጎስ ይላል ግድግዳና ጥሩ ካሳሁን በለጠ ዲማና መገርሳ የሉም በሀገሩ ተታዛቢው እንደ አውሮፓ አቆጣጠር ዲሰምበር 24 2017 የተላለፈ መልእክት።
አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣዩ ስርጭታችን የቃለ ምልልስ ጊዜ ይሆናል። እንግዳችን አቶ ጌታቸው ረዳ ከሁለት ሳምንቶች በፊት በኢትዮጵያ አንድነት ሬዲዮ ቀርበው ያንድ አገር ያንድ ህዝብ ያንድ ሰንደቅ ዓላማ አንዲት ኢትዮጵያ የኢትዮጵያዊነት ማዕቀፍ መንፈስ በተግባር ምን እንደሆነ ትምህርታዊ ማብራሪያ መስጠታቸው ይታወሳል። ቦያኔ የተቦረቦረው የጋራ አገር ለምን ከትልቅ እንቆቅልሽ ላይ እንደወደቀ በቅርቡ ባሳተሙትና ለንባባ በቁት የትግራይ ብሔርተኞች በአማራ ላይ ያላቸው ጥላቻ ከምን የመነጨ ነው ከሚለው አዲስ መጽሐፋቸው ላይ በማጣቀስ ሰፋ ያሉ ማብራሪያዎችን ለአድማጮቻችን አጋርተውናል። ከኢትዮጵያዊነት ሁለንተናው የማንነት መንፈስ ጋር የተጣሉ ኃይሎች ስለሚፈጽሙት ሴራ ከሁሉም በላይ ወያኔ አማራውን በአውራ ጠላትነት ፈርጆና አስፈርጆ ስለፈጸመውና እየፈጸመ ስላለው የዘር ማጥዳት ዘመቻ በማጋለጥ የራሳቸውን የዜግነት ግዴታቸውን እየተወጡ ያሉ ብርቅዬ የኢትዮጵያ ልጅ ናቸው። አድማጮቻችን ከአቶ ጌታቸው ረዳ ጋር በሰዓት እጥረት ምክንያት ያላጠናቀቅናቸው ጥያቄዎች ስለነበሩን በዛሬው ዕለት እንዲስተናገዱ አቅርበናቸዋል። ጤና ይስጥልኝ አቶ ጌታቸው ረዳ ይስማውታል?
ሰላም ሰላም ደና ነኝ ድምጽ መረዋወርኩ ደና
እሺ እሺ በጣም አመሰግናለሁ አቶ ጌታቸው ረዳ ኢትዮጵያ አንድነት ሬዲዮ በድጋሚ የጥያቄና መልስ ለማድረግ ባቀረብንልዎት ግብዣ መሰረት ፍቃደኛው ነው በሰዓቱ በመገኘቶ ባድማጮቻችን በሬዲዮ ኒውስ ዝግጅት ክፍል እንዲሁም በራሴ ስም እንኳን በደህና ለውይይቱ ቀረቡ ይያልኩ ወደ ጥያቄ እንሸጋግራለን። በዛሬቱ ኢትዮጵያ አንዳንድ ሁኔታዎች እየተከሰቱ ነው። ህዋት ወያኔና አጋሮቹ እየተናዳደፉ ነው ያሉት። ህዝባዊ ቁጣው ያሳደረው ተጽኖ በወያኔና በአጋሮቹ መካከል ክፍተት እንዲፈጠር ምክንያት ሆኗል። እስረኛን ፈታለን፣ እስር ቤትን ዘጋለን፣ እንታረማለን የሚሉ ኑዛዜዎች እየተደመጡ ነው። በሌላ በኩል ደግሞ የፖለቲካ እስረኞች የሉንም ብለዋል። ይህ የማጭበርበርና የቅጥፈት ባህሪያቸው አገሪቷን ወዴት አቅጣጫ ይወስዳታል ይላሉ። አመሰግናለሁ። አቶ ጌታቸው ይቀጥሉ። መስመሩ የእርሶ ነው።
እኔም አመሰግናለሁ። አንድ ሶስት ነጥብ አንስተሃል። ይሄ ክስተት ስለ እስር ቤት እና አገሪቱ ወዴት አቅጣጫ ይወስዳታል የሚል ሁሉም ሰው እንደሚስማማበት አንድ ነጥብ አለ። ይሄ አዲስ ክስተት የሚባል ብዙ ክስተቶች አይተናል። ከአመት የዛሬው ትንሽ ለየት የሚያደርገው ግን የወያኔ ታዛዥ ከሆኑት የኦፒዲዮ ሽማምንቶች አለቃቸውን ወያኔ እርምጃ ተነበሉ ይመስላል። ይሄ የመዳፈር የድፍረት ነጸብራቅ በየሚዲያው ያሉ ተንታኞች እና ተቃዋሚ ፓርቲዎች በየዩቲዩብ ያሉ ዜጎች ከሚገባ በላይ አስገውታል የሚል ይመስላል። ማለትም ወያኔ ያበቃል በሚቀጥለው ወር መሰናበቱ ነው የሚል አይነት አባባል ክስተቱን ሲተነትኑ ሰምተናል። ይሄ ደግሞ እንደሚታወቀው በተለይ በዚህች ሀገር ያለው ሚዲያ ገና ወይም ይሁን ወይም የሆነ የውሸት ሲታይ ክስተቶች ሮማንሳይዝ የማድረግ ባህል የማጠልጋጀት ባህል ወረረ ይመስላል። ባለፈው ሰሞን ከአንድ ወላጅ በስልክ ሳወራ ወያኔ በሶስት ወር ለውጥ እንደሚያመጣ አይነት አዝማሚያ ያለው ሁኔታ የሚለውም ወደድ ከአሁን በፊት ይሄ ነገር ተደርጓል። ብርሃኑ ነጋም ወያኔ በስብሰዋል ለፋሲካ አገር ውስጥ እንገባለን ሲል ባለፉት አመታት ብዙ ጊዜ ብሎታል። ዛሬ ደግሞ ብርሃኑ ነጋ ከነገደይ ዘራፍን ባለፈው ዲሰምበር ይመስለኛል በቪኦኤ ውስጥ ተጋብዘው የተናገረው እንግዲህ በእነ ለማ መገርሳ ተስፋ እንደጣለ ነው ሲናገር የሰማሁት። ዞሮ ዞሮ ሁላችንም የምንስማማበት ነገር አለ። ስርአቱ የራሱ መዋቅሮችም ሆነ ህዝብን ማስተዳደር የማይችልበት ቦታ ሁኔታ መድረሱን ነው ይናል። ስርአቱ ወደ ጥልቅ ችግር መውደቁ ህዝቡ በቃን ማለት ደረጃ ላይ መድረሱ ይሄ ክስተት ሆኖም የተበታተኑ የጎሳዎች ክልላዊ ሬዚስተንስ ነው የምናየው። ስለዚህ ስርአቱን ሊያናጋዋጭ በቻለም አደጋ አለው። ክስተት ሲታይ በየክልሉ ያሉ ዋርሎርዶች አሉ፣ የታጠቁ ጎሳ አለቆች አሉ። ይሄ ክፍተቱን ይሞላል እና አናርኪ ውስጥ ይገባል። ስርአት አለ ውስጥ ይገባል። በግልጽ እኮ ለማ መገርሳ ነገረን ብነው አማራጫችን መዳን ወይም መፍረስ ነው እያለ ያለው። ለዚህ አጠቃላይ ዲፋያንሱን ማለትም ይሄ የማንገራገርን ክስተት የማየው የፈለገው የስቱዲዮ ሽመኛ ስለ ኢትዮጵያ አንድነት የተዋቡ ቃላቶች የሚሰነዝሩት ስንዘራ የተቃዋሚ ሚዲያ ቢያቆንጃጀውም የህዝብ ግፊት አለ። ይሄ እነ ለማ መገርሳ ለበርካታ አመታት ያበሳጩት ያስቆጡት ህዝብ አለ። ስለዚህ ህዝቡ ቁጣ ለመሸሽ ሲሉ ለእኛ ግልጽ ባልሆነልን ለእነሱ ብቻ ማለትም ለእነ ለማ መገርሳ ብቻ ቢታወቅ ለገንዘብ ጥቅም የቆመ አግበስባሽ የነበረ ቡድን አላሰራንም ብሎም ስለነበር አራታችን የኢህአዴግ ድርጅቶች ባደረግነው ጥልቅ የመዘማ ገምታንሶ የተሸነፈ ቡድን አለ ብሎናል። ማን እንደሆነ አላወቅም። ይሄ አይ ቲንክ ሰምተውም ሊሆን ይችላል። ስለዚህ ለህዝብ ካልሆነ ዝግይት ለእኛ ብዙም የሚረባ አይደለም። የተሸነፈ ቡድን አለ ካለን ሲባረር ሲጠጣ አላየን። ይሄ የሚያሳየን እንግዲህ እርስ በርሳቸው ቢነታረኩም እኛ የምናውቀው ስላልሆነ ተስፋ አለው እየተባለ የሚነገር ተስፋ የክለሳ ምክንያቱም ስርአቱ ጉልበቱን የሚጠግንበት ሪፎርም የምንለው ያውም ለነዚህ ክፍሎች የህዝብ ግፊት ቢሆንም እነሱ የሄዱበት ያለውን ትልቅ እኔ የማየው ነገዳዊ የስልጣን ሽኩቻ መሰብራት እንጂ ኢትዮጵያዊነትን ያማከል አይደለም። ምክንያቱም ወይቻ አባባላ ተቃዋሚዎቹ እነዚህ ክስተቶች የሚሰነዘሩ ኃላፊዎች ያሽመነመኑ ተባብተው ሮማንቲካይዘ ማድረግ ለማ መደርሳ አብዱላ አባዱላ ገመዳ ምንስ እያሉ አልተሰብም አሉ ወያኔ ሊጥንት ነው እያሉ አንዳንዶቹ የቁርጥ ቀን ልጅ እያሉ ነው እና በብዙ ሺህ ሶማሌ እና ኦሮሞ የተገዳደለ ባለው የዚህ አፓርታይድ ፌደራላዊ ክልል ቁጭ ብለው ከኃጢአቱን ነፃነን የሚል ከሆነ ወንጀለኞችን ለማዘንፋ ፍላጎት ያሳያል መሰለኝ። እነዚህ የለውጥ መሰሮች እንዴት ሊሆኑ ይችላሉ ተብሎ የሚገመት ለእኔ ትንሽ ግራ ይገባል። በዘር ማጥቃት ሰለባ የሆኑ ተጠቂዎች አሉ፣ ሁላችንም ዜጎች አሉ። ኢትዮጵያውያን ከምንም ከምንም የሌሉበት አርሶ አደሮች፣ ነጋዴዎች፣ መምህራን፣ ተማሪዎች ናቸው። እነዚህን የገደሉ እና ያስገዳደሉ ወንጀለኞች ግን እስካሁን ድረስ ሊይዟቸው ፍላጎት አላሳዩ። በአጠቃላይ ወደ 55 ይመስለኛል ወንጀለኞቹ በዚህ ስራ ላይ ተሳስረዋል ተባሉት። በኦሮሞ አካባቢ 3 ወንጀለኞች ያዙ፣ እዛ በሶማሌ ደግሞ 12 ነው የተያዙት ነው። እንግዲህ የክልሎቹ ኃላፊ የሆነው ለዘነበሽ ህወሓት የክልሉ አፓርታይድ የሆኑ ነገስታቶችን ወንጀለኞችን ለመያዝ አልተባበረኝም እያለ ይከሳል። እነሱ ደግሞ በግልባጩ ፌዴራል የሚያዘው ልዩ ኃይል ተጠያቂ አላደረገውም ይላል። እንግዲህ ፌዴራሉ ትብብር አላሳየንም ሲሉ እያንዳንዱ ክስ ውስጥ ይላል። ስለዚህ አንዱ በአንዱ ውንጀላ ውስጥ የምናየው ተጠያቂነት የሌለው ክስተት ነው። ሀገሪቱ በዚህ ንትርክ ልትፈወሳል። እነዚህ ባለስልጣኖች ብቻ ሳይሆን አጠቃላይ የህዝቡ ገጽታ ስንፈትሽም የምናየው ነገዳዊ ፍቅራቸው ከአገራዊ ዜግነት ትርጉም እጅግ ርቀዋል። በየክልሉ የታየው ጥላቻና ነገዳዊ ፍቅር አገሪቷ አስጊ ሁኔታ ውስጥ አስገብቷል። የችግሩ ምክንያት እንደ አሜሪካኖቹ እንደነ ማርቲን ሉተር፣ ማልኮም ኤክስ የመሳሰሉ በጣም ታላላቅ ህዝቡ ማስተባበር የሚችሉ ሰዎች ለአይን የሚታዩ የጎሉ መሪዎች የሉንም። ሀገራት ሁሉም በተለያዩ ምክንያቶች እዚህ ዓለም በሞት ተለይተው እና አሁን ያሉት ተቃዋሚዎች ዲሞክራሲ አጣን የሚሉ ናቸው። ዲሞክራሲ ከሀገር ህልውና የሚመጣ በሁለተኛ ደረጃ የሚወጣ ስትራቴጂ ኢትዮጵያዊ ራዕይ ያላቸው ተቃዋሚዎች የተመናመኑ ናቸው። ሉዓላዊነታቸው፣ ሰንደቅ ዓላማችን፣ ድንበራችን እና አንድነታችን ተደፍሯል፣ ይሄ ነገር ተፈናቅሏል፣ ተባረዋል፣ ወንጀለኞች ለፍርድ ይቅረቡ፣ ጥላቻ ማህበረሰቡን በክሎታል እያሉ ህዝብን በአንድነት ማስተባበር የሚችሉ ተቃዋሚ አጥተናል። በሁለተኛ ደረጃ መጠየቅ የሚቻሉ በጣም ትርኪ የሆኑ ዲሞክራሲ ጥያቄ ዙሪያ በጋዜጠኞች ታሰሩ ሮሮ ዙሪያ የሚሽከረከሩ ናቸው። እነዚህ ጥልቀት ያለው የትግል ስትራቴጂ ጠይሰው በራሱ በወታደሩ ውስጥ ያለው ጭቆና እያነሱ ወታደሩን ማስነሳት የሚችሉ ተርባላንስ የሆነ መጎደኛ የሆነ ሁሉም አቀፍ ህዝብ አመት የሚያስነሳና መስታበር አጀንዳ ያለ የያዙ ተቃዋሚዎች ናቸው። ስለዚህ ተቃዋሚዎቹ የግድ ጥምረት መፍጠር የለባቸው። አሁን እንደምንሰማው አንድ መሆን አለባቸው። ምንስ የሚባል ነገር አለ? አንድ ብቻውን ጠንካራ ከሆነ ስርዓቱን ማናጋት ይችላል። ነገሩ አጀንዳዎቹ የህዝብን ቀልብ የሚስቡ መሆናል። ሌላ ነው ማስበል የነ መገርሳ የቃላት አመራረጥ የነ ዶክተር ማነሱ
አቢ መሐመድ
እነዚህ ሰዎች ነው። ይሄ ኦፒዲዮ ኢዮብ መሐመድ እነዚህ ሰዎች በጣም ጥሩ የሆነ ቃላቶች ይናገራል። የሰው ጆሮ ሊስቡ የሚችሉ ነው እና ሰውን ማስነሳት ይችላል። እንዳውም ተቃዋሚዎችን እኛንም ሁሉ አስነስቷል። አስነስተውን ተቃዋሚ ያነሳለው ግን አጀንዳው ጋዜጠኛ ታሰረ ብሎገር ዘጠኝ ፍርድ ቤት ቀረበ የሚለው ሆኖ ሁሉ ያስነሳች ይሄ ኦሮሞዎችን ያስነሳ ኦሮሚያ ከኛ የሚለው እንጂ መረራ ወይም በቀለ ገርባ ይፈታ ብለው አልነበረም። ስለዚህ ድረሰፊ የሆነ ትይ ሊያሳዩ ይቻሉ። የአማራ ቤቱም እኔ የአማራ ቤት ብዬ የምጠራው ነገር እንቅስቃሴው የአማራዎች ሬዚስታንስ ብትመለከት ወልቃይትና መሪ ኮሎኔሉ ስንመለከት ኮሎኔሉ መሪ ይሁን እንጂ መነሻው የወልቃይት ህዝብ ብሶት የማንነት ጥያቄና የመሬት ነጠቃ መነሻ አድርጎ አማራውን አነቃነቀ። ስለዚህ የሚስብ አጀንዳ ካልተያዘ በጎሳ ልሂቃን በፌደራል ልሂቃን የሚታይ ምትርክ ስርዓቱ የቆሙበት መሬት ትንሽ ሊሸረሽረው ይችል እንደሆነ እንጂ ሊሚደው አይችል። ሁሉም ክፍሎች የስርዓቱ ተጠቃሚዎች ናቸው። እነዚህ አሁን የምናየው እና ያንን ሊሚዱ አይፈልም። ኦሮሞዎቹ በነ ለማ መገርሳ እምነት አሳድረዋል። ህዝቡ ላይ ስንመለከት ነው ጅፋ ሲልም በነ ኦኤልኤፍ ታርጌት ውስጥ የገባ ለጨረታ ፖለቲካ ያቀረበ ህዝብ አለ። በአማራ በኩል ጭራሽኑ ስትመለከተው አካባቢውን የሚያስተዳድሩት እነ ደብረ ብርሃን፣ ባህር ዳር፣ ጎንደር ወዘተ የወያኔ ወክሎች እምነት የላቸው በወያኔ ህዝቡ ነው። በሌላ በኩል ተቃዋሚ ደግሞ ጠንካራ ድርጅቶች ስለሌለ ተስፋቸው በኦፒዲዮ ሽማምንቶች በነ አብዱላ በነ ለማ መገርሳ በነ ሄርመን ኮሃን ላይ ተንጠልጥሎ ቀርቷል። ስለዚህ ተቃዋሚዎቹን የዜና ድረገጾች ርዕስ አንቀጽ በእነዚህ ሰዎች እንቅስቃሴ ነው ይቸፈላል። ይሄ ክስተት የሚያሳየን ለመሆኑ ተቃዋሚ የሚባል አለ ወይ ብለህ የምትጠይቅበት ወቅት ነው አለ። እየታየ ያለው ክስተት የማንም ሳይሆን ተቃዋሚው ክራይሲስ ውስጥ ገብቷል። አንዳንዴም የሚዲያውን አትፈርድበትም። በርግ ተቃዋሚ ከሌለ የማንን ትግል እንቅስቃሴ ዘግቡ ተውረጠ። እኔም እኮ ወታደራዊ ኩዴታ ቢደረግ እንደ ሚድዋይፈሪ እንደ አዋላጅ የለውጥ አዋላጅ አማራጭ የማድረገው ለዚህ ነው። እሱ ግን ተጠቃሚ ኤሊቶች ስለሆነ ስርአቱ በማፍረስ ሚዳ ሊኖረው ይችላል የሚል ሳይታለኝ ያቆይቸ ገልጽልሃለ። ልብ ማድረግ ያለብን ይሄ ደፋያን ይሄ መንገራገር ከተቃዋሚው አይደለም ይመስላል። ሊያናገር የሚችለው ጨው እየጠነከረ ክልላዊ ስልጣን በብቸኝነት ለመያዝ ሲሞከር ያኔ የከፋ ሊሆን ይችላል። አሁን ግን ሁለቱም የተሳተፉ ናቸው። ይሄ የጥገና ለውጥ የምልህ ደግሞ አንተ ቅድም እንዳነሳው እስረኛን የመፍታት ክስተት አድምጠናል። የብዙ ሰው አቴንሽን ማለት ቀልስዋ እንደተገነዘብኩት ኢህአዴግ ብሎ ራሱን የሚጠራው ይሄ ስራ አስፈጻሚው ለማንኛቸው መግለጫቸው ላይ እስረኛ ይፈት ብሎ ያሰለቀ ስምነት አላየሁም። ሜራ ኃይለማርያም ደሳለኝ ከጥቂቶች በስተጀርባ ይገኛል ተነጋግረው ሊሆን ይችላል። በቅጽበታዊ መግለጫ የፖለቲካ እስረኛ ተሳለ ብሏል። ይሄ ባስተጠና ነገር ለምን ምክንያት እንዲያ እንደተናገረ ከሱ በስተቀር ሌላ ሰው የሚያደርግ ግን ቀልብ ሳቢ ነበር። የውጭ ሀገር ተቃዋሚውን ድረገጾች አንድ አጣብቦት ነበር። አንዱ ወያኔ ለበጎ ለውጥ የተለወጠ ነው ሲል፣ አንዱ ደግሞ ጨንቆት ነው እስረኛ ልፍታ እያለ ያለው ሲል ነበር። ይሄ መረዳት ያለብን አንድ ሰውን ቢፈታ በጎ ጅማሮ ግን አላደረገም። መቼ እንደሚሆን ባናውቅም አንዴ ጣፉ ስላመለጠው ማድረጉ ግን አይቀርም። ግን እስር ቤት ማለት የታሳሪ ቤተሰብ ጭምር አብሮ የሚያሰቃይ ስለሆነ አንድም ሁለት ሰው ቢፈታ ጥሩ ነው። ለምን እንደሚፈታቸው ማስቆር ያለብን እንጂ ለምን ማነው መፈታታቸው ነው እንጂ ለምን እንደሚፈታቸው የራሱ ጉዳይ ነው። ወደ ሹክቻ ስንመለስ እንግዲህ ወዲህ እነዚህ ሰዎች የምናየው ሰንደቅ ዓላማ አላቸው። ሶስት አራተኛ መሬት የሚል የማል ትልቅ መሬት አላቸው። ስለዚህ እነሱ የሚሉት ምንድን ነው? ባለህበት ቤተ መንግስቱ በአዲስ አበባ ስትል እኔ ደግሞ ጣልቃ ስግባብኝ የጭቅጭቁ ዋና መሳሪያ ህዝቡም ሆነ በዛ ግፊት ያለው ክፍል ለማገ መገርሳም፣ አብዱላም፣ በቀለ ገርባም ተቃዋሚው በፈለገው ቃል ለሮማንስካ እያቀነጃጀ ኢትዮጵያዊነት ፍለጋ ላይ ናቸው ቢባልም ኦሮምኛ ይሄ ኦሮሚያ ከኛ ከሚሉት አላማ በጣም ስሜት ይቻላል። ይህ መረዳታ ምክንያቱም የተጓዘበት የድርጅት አሰራር መገንዘብ አለ። እነለማም ሆኑ አሁን ቅድም ያልኩ አብይ የነገድ ፖለቲካ አራማጆች ነው። ዶክተር አብይ በእርግጥ የተባለው ለጆሮ የሚጥሙ አባባሎች በመናገሩ የድሙ ሰው ጆሮ ስበዋል። የለማ መድረሻ መነጋገር ለሱ ግን ለማ ስለ ነገድ አስተዳደር ያለው አስተያየት ስትመለከት አሁን ያለው አስተዳደር ደግፎታል። ግን ዶክተር አብይ አህመድ ሙሉ በሙሉ መነጽሩ ግልጽ እንዲሆንልን ስለ ነገድ አስተዳደር አሁን ስላለው ሶስተኛ አራተኛ የኦሮሚያ መሬት ስለተባለው ቴሪቶሪ አወቃቀር ደግፋለሁ ወይ የሚል ጥያቄ ያቀረበለት ጋዜጠኛ ስለሌለ ከነበረው እይታ የቀየረ አቋም ካለ እኔ አላወቅም። አሁን በፊት ግን ወያኔና ኦነግ ያረቀቀው የጎሳ አስተዳደር ተቀብሎ ቪዲዮ ውስጥ ባለስልጣን ሆኖ እየሰራ ነው። ስለዚህ በነዚህ አስተዳደር በነገድ አስተዳደር ላይ ያለው አቋሙን ግልጽ ካላደረገ የፈለገው የወርቅ ሀረግ ቢነገረንም ለጀሮ ጥሩ ነው። ግን በእኔ በኩል አቋሜ በጣም ግልጽ ላደርግ አልቻልኩም። በዶክተር አብይ ስለዚህ ወሳኙ ጥያቄ ምንድን ነው? እነኚህ ሰዎች የነገድ አስተዳደር መቃወም አለመቃወሙ ወሳኝ ነው። እነዚህ በጣም ወሳኝ ናቸው። ምክንያቱም ወያኔ ለዚህ ለ26 ዓመት ያስተዳደረው የነገድ አስተዳደር እነዚህ ሰዎች ይቃወሙታል ወይ? ይህንን እንዲደረግልን ይፈልጋለን። ዞሮ ዞሮ የኔ አቋም ወያኔ ያሰመረው ካርታ፣ ባንዲራ፣ 3/4 ኦሮሚያ የተባለ ህገወጥ መሬት ተረክበዋል። ሚዲያው የፈለገው ሮማንቲሳይዝ ቢያደርጋቸውም ቢሞቱ ይህን አይለቁ። ይሄ የኔ እምነት ማንኛውም የፖለቲካ ድርጅት በእነዚህ ወሳኝ ነገሮች አሁኑኑ ካላሳወቀን ወደፊቱ በሽግግር መንግስት የሚታይ ይሆናል ምናምን የሚባል ምክንያት እኔ አልቀበለም። ሀገሪቱ ወዴት ሊወስዳት ይችላል ለምትለው ከላይ የጠቀስናቸው ሰዎች እና እነሱን የመሰሉ የነገድ ፖለቲካውን አውግዘው በአዲስ ህሊና የሚባሉ ሰዎች በመጡ ሰላማዊ ሽግግር ሊያመጡ ይችላሉ። ግን ማወቅ ያለብን የኢትዮጵያ አንድነትና ሉዓላዊነት አደጋ ላይ የጣሉ በስልጣኑን በበላይነት የተቆጣጠሩት ወያኔዎች ናቸው። እንግዲህ እነዚህ ደግሞ አገሪቷን በጠላትነት የፈረጁ ኒሂሊስቶች ናቸው። አገር አፍራሽ ቡድን በየክልሉ ያሰማራቸው የተለያዩ የክልል ስም ሰጥቶ ያሰማራቸው ለሱ አድሮ አደገኛ ዘንጎች ናቸው። አሁን ያለው ክስተት ኖረም አልኖረም ዞሮ ዞሮ አገሪቱ በጠመንጃ ነካሽ እጅ ስለሆነች ስልጣን ልቀቅ አለቅም የሚያሰኝ ኃይል የለም። ምክንያቱም ተመጣጣኝ ጉልበት ያለው ተቃዋሚ እስከሌለ ድረስ የሚናጋ ስርዓት አይደለም። ህዝቡ መሪ የለው በቃኝ ብለዋል። ግን በምን ስልት ስርዓቱ ይገርስ? ምናልባትም ህዝቡ ገፍቶ የተነሳ በክልል ነገስታቶች መካከልና በወያኔ መካከል የሚከሰት በጣም አስፈሪ የሆነ ክላሽ ፍጥጫ ይኖራል። ምናልባት ሌላ አማራጭ ከሌለ በዚህ ክስተት መግባቷ አይቀሬ ነው። የቅርቡ የሶማሌና ኦሮሚያ ሽማምንቶች መዘላለፍ ንትርክ የምናስታውሰው ይህንን ነው። በውስጥ ሀገር ያሉ ተቃዋሚ ጠመንጃ ነካሶችን መቋቋም አይቻላቸውም። ምክንያቱም የታጠቁ ተቃዋሚዎች አይደሉም ወይም በአንድነት የተባበሩ አይደሉም። ከድክመታቸው ሌላ በተጨማሪ ወያኔ አዳክሟቸዋል። ይህ ጠንከር ያሉት ጋዜጠኞች፣ ተቃዋሚዎች አስሮ አስወግዷል። ከደጅም እዚህ ከውስጥም የታጠቁ የፋሽስት ነገዳዊ ፖለቲከኞች አሉ። ከውጭ ሀገር የአንድነት ኃይል ነኝ የሚለው ክፍልም በወንጀል ከተሳተፉ ከነገድ ፖለቲከኞች ከነ ዳውድ ከነ ለይንጮ ለ26 ዓመት ሲሞዳሞዱ ቆይቷል። ተቃዋሚ የተብየው ሚዲያ እነዚህ የነገድ ወንጀለኞችን ሮማንቲሳይዝ እያደረገ እያቆነጃጀ እያደረገ በርካታ የሆኑ አፍራሽ ፕሮፓጋንዳ ሲያሰራጭላቸው የህሊና አጠባ በማድረግ አርማቸው ሰንደቅ ዓላማቸው ሲያስተዋውቅ እስከ ዛሬ ድረስ አለ። እነዚህ በዘር ማጽዳት የተካፈሉ ወንጀለኞች የራሳቸው አርማ የሚያውለበልቡ ናቸው። የኢትዮጵያ ሰንደቅ ዓላማ በምንም መልኩ ሊይዟት የማይፈልጉ የሚጠየፈዋል ከሀዲ ቅጥረኝ። ስለዚህ እነዚህ ድርጅቶች በሸንጎ ሽግግር በቪዥን ኢትዮጵያ ምናምን በሚባል ውስጥ ገብተው ተቀባይነታቸው የዳበረ ስለመጡ በቀላሉ የሚፈታ ጉዳይ አይደለም። ህዝብን ሲጠፈጭፉ ሲያባርሩ ሰውን ከመነሱ ወደ ገልጽ የፈጠሩ የነበሩ ለኢትዮጵያ አንድነት ያልቆሙ በራስ ገዝ የሚያምኑ አደገኛ ወንጀለኞች ፖለቲካውን የመሩት ናቸው። ይህ ሊፈታ የሚችል ወታደር ውስጥ ሀገራዊ ራዕይ ያለው ወታደራዊ ቡድን ከየትም ጎሳንታ የኢትዮጵያ አንድነት ለማዳን የተነሳ ወታደራዊ ኩዴታ ሲደረግ ብቻ ነው የሚል እምነት አለ። ምክንያቱም በጣም አስቸጋሪ ውስጥ ነው ያለ ያለ ጠመንጃ በምንም መልኩ ሊረጋጭ
እሱም ቢሆን ባንዳ ኃይል የተያዘ ነው።
ኤግዛክትሊ ልክ ነው። የፋሽስት ፖለቲካና ጋዱ የነገዶች ፓርቲ በጣም በሽግግር መንግስት የሚመጣ ሲቪል አካል አይፈሩት። ምክንያቱም ይታጠቁ ናቸው። የሚፈሩት ጠመንጃ ወደንም ጠላንም አገሪቱ በጠመንጃ ሽኩቻ ምግባቱ አይቀርም። ወያኔ እና የውጭ ኃይሎች ሆን ብለው አገሪቱ ለማበጣበጥ ሲሉ እስከ አፍንጫቸው ድረስ ታጠቁ የነገድ ፖሊሶች ወታደሮች በየክልሉ አሉ። እነዚህ የታጠቁ ሚሊሻዎች በየክልሉ በጣም አደገኛ ሁሉ ችግር ላስመጡ ይችላሉ። እነኚህ አገራዊ አይደል የነገድ ታጣቂዎች ናቸው። ሶማሌ መቃዲሾዎች የሆነው በዚህ ስልት ጎሳዎች ብረት ሲይዙ አደገኛ ዋርሎርዶች ጠመንጃ ነካሽ መሪዎችን ይፈጥራሉ። ስለዚህ በምድሪቱ ውስጥ በውጭም በውስጥም በርካታ ጥላቻ ፖለቲካ ስለተዘራ በቀላሉ አይፈታም። አንድ ምሳሌ ልጥቀስም። ዓመታት በፊት በኢትዮጵያ ውስጥ ወታደራዊ ኩዴታ በማካሄድ እስር ቤት ውስጥ ያሉ ጀነራሎች ኩዴታው ቢያሳኩት ኖሮ ህዝቡ በሀገሩ አንድነት ስሜቱ በጣም ግሎ በነበረበት ሰዓት ስለነበረ ኩዴታ ተካሄደ። የነዚህ ፕሮባብሊ ብልጣብልጥ ሊቃኖች የነ ብርሃኑ ነጋ ስልጣን ሽፍታ ኩዴታው የኛ ነው ሽሚያ ውዥንብር ትንሽ ውጣ ውረድ ሊፈጥሩ ሲሆን ነበር እንጂ ቢሳካው ኖሮ ከዛ ወቅት ጀምሮ እስካሁን ድረስ የተጓዘው ጥፋት ሊከሰቱ አልተቻለ ወይንም ጥፋቱን ሊቀንስ ነበር። እነኚህ በወያኔ ውስጥ የነበሩ ኩዴታ ለማካሄድ የሞከሩ ወታደሮች ማለት ነው። ስለዚህ አገራዊ ስሜት ያሳደረ ወታደራዊ ኩዴታ ቢፈጠር አየር ኃይል አለ፣ ዋና ዋና የጦር ቀጠናዎች ተጠራጥረው ወታደሩ ስለሆነ እነዚህ ዋርሎርዶችን ቼክ የሚያደርጋቸው መቆጣጠር የሚችል ክፍል በመፈንቅለ ስርዓት የተወለደ አገራዊ የሆነ የታጠቀ ወታደር ብቻ ስለሆነ ያልታጠቀው ሽግግር መንግስት መሰረታለሁ የሚለው ልሂቅ እነዚህ በየክልሉ የታጠቁ የአፓርታይድ ወታደሮች ትጥቅ ማስፈታት በፍጹም አቅም የሽግግር ውስጥ ያሉ ዛሬ እንኳን የምናያቸው ዋርሎርዶች የታጠቁ ጎሰኞች የበዙበት ነው። ስለዚህ የሽግግር ወቅት አንድ እንሆናለን እያልክ አዳራሽ ጠረጴዛ ላይ ተቀምጠህ የተንጨበጨበ የሽግግር ወቅት ማቆነጃጀት ሮማንሳይዝ ማድረግ ይቻላል። ግን ሪል ዲል ሲገቡ ግን እውነታው ጋር አይሄድም። እዚህ ነው አማራው ራሱን መከላከል አለበት እያልን የምንጫው። ምክንያቱም ክፍተት ሲፈጠር ያልታጠቀ ያልተደራጀ ያልነቃ አማራ በራሱ ልሂቃን እንኳን ሳይቀር ራስን መከላከል ጠባብነት ነው እያሉ እየሰበኩት ስለሆነ እንዳለፈው ሰለባ ይሆናል። ክሮስፋር ውስጥ ትግሬው ችግር ቢገጥመው ወያኔ ይከላከልለታል። ይሄ ሀቅ ነው። ኦሮሞ ቢጠቃ የታጠቀ ኦሮሞ ከውስጥም ከደጅም አለው። ሶማሌዎችም እንደዚህ ከውስጥም ከደጅም ተከላካይ ኃይል አደራጅተዋል። ዞሮ ዞሮ እነዚህ የየክልል ያሉ ታጣቂዎች ኦፒዲኦ፣ ኦኤልኤፍ፣ ኦብነግ ብለው ራሳችን የሚጠሩ ሁሉም የመቃዲሾ የጎሳ ግጭት ያህል ክስተት ያመጣሉ። ሪፐብሊክ ማወጅ ብቻ ነው የቀራቸው። ምክንያቱም መሬት፣ ሰንደቅ ዓላማ፣ መዋቅር ሁሉ አላቸው አራት ነው። ስለዚህ ጨርሻለሁ።
በጣም አመሰግናለሁ። አሁንም በቂ የትግል ጥራት አለመያዛችንን ነው በሰፊው ያብራሩት። በሰፊው ደውበታል። አጥጋቢ ትንታኔ ነው። እስኪ ወደ ቀጣይ ወቅታዊና አከራካሪ ወደ ሆነ ጥያቄ ልውሰዶት። ስለ ሽግግር መንግስት ቻርተር ጉዳይ ላንሳ። ግንቦት ሰባትና ሸሪኮቹ ከወያኔ ጋር ለመደራደር ብዙ ሙከራዎች እንዳደረጉ የተለያዩ ዘገባዎች ተደምጠዋል። ከቅርብ ጊዜ ወዲህ ደግሞ በነ ሄርማን ኮሆን የሚጠቀሱትን የማደራደሪያ ጥሪዎች እያሸተቱ የሽግግር መንግስት ምስረታ ቻርተር ይዘው ብቅ ብለዋል። እነዚህ የኢትዮጵያዊነት አጀንዳ የሌላቸው ስብስቦች ወይንም ቡድኖች የሚያካሄዱትን ወያኔያዊ ሴራ እንዴት ይመለከቱታል? ቅድም ሄደውበታል በከፊል። እስኪ ሰፋ አድርገው በዚህ አርስት ዙሪያ
ምንድነው እንግዲህ የሽግግር ቡድኖች አዋላጆች አይደሉም። ቀደም ብዬ እንደነገርኩልህ ሚድዋይፈሪ አይደሉም። እነዚህ አብዮቱ ማለት ከተወለደ በኋላ የሚገቡ ናቸው እነዚህ ክፍሎች። ተጋባዦች ናቸው እንጂ አዋላጆች ሊሆኑ አይችሉም፣ ምክንያቱም ደካሞች ናቸው። እኔ በበኩሌ የሽግግር መንግስት ምናምን የሚሉት ነገር ሲሰሩበት ያየሁት እዚህ ውጭ ሀገር ያሉ ሰዎች እና እነዚህ ጋር የጋራ ስምምነት የተፈጠሩ ከሀገር ውስጥም ሁለት ፓርቲዎች ይመስለኛል አንድ ፈጥረናል ሲሉ ያደመጡ ውጭ ያለው ብዙም ወሳኝ ሊሆናቸው ወሳኙ አገር ውስጥ ያለው ኃይል ነው። ግን ክፍተት ሲመጣ አለን ብለው ጥቂት ሰዎች ብቻ እንደተለመደው በሲአይኤ የተመከሩ ወደ ሀገር ሊገቡ ይችሉ ይሆናል። ብዙዎቹ አንተ እንዳልከው የነገድ ጎሳ አልፎም ኦሌፍ ኦብነግ ግንቦት ሰባት የመሳሰሉ አሉበት። እነኚህ ደግሞ ኦልድ ስታብሊሽመንት ናቸው። ብዙዎቹ በህዝብ ፍጅት እጃቸውን ያስገቡ በጣም አደገኛ ወንጀለኞች አሉበት። ኢትዮጵያንና ሰንደቅ ዓላማ ለማፍረስ የማይተኙ አደገኛ ሰዎች አሉበት። ለእነዚህ ቡድኖች ለበርካታ ዓመታት በሚገባ በሰነዶች የተነጋገርንበት ዝርዝር ውስጥ አልገባም። ግን በውጭ ኃይላት የተደገፉ ቅጥረኞች ናቸው። ሲዋሹ እጅግ ሰማይና መሬት የሚያገናኙ ውሸታሞች ያሉበት ስብስብ ነው። እነ አብርሃም ነጋ፣ እነ ነአምን፣ እነ ጌታቸው በጋሻው። ጌታቸው በጋሻው ማለት ድሮ ኢህአፓ የነበረ ዛሬ ደግሞ ኦነግ የመገንጠል ጥያቄ አቅርቦ አያውቅም ብሎ በይፋ የተከራከረና እንዲሁም ይሄ ቪዥን ኢትዮጵያ ድርጅት ደግሞ አማራ የሚባል አባል መሆናችንም ብሎ የኦነግን ቃል ያከበረ በጣም በርካታ ጉዶች የያዙ ስብስባል። እነ ዳዊት ወልደ ጊዮርጊስ፣ እነ ካሳ ከበደ ወዘተ፣ እነ ሌንጮ በጣም ብዙ ነው። ይሄ እንግዲህ በአጠቃላይ የሚያሳይ ምንድነው ጅብም በሬም በጉም ፍየሉም ድመቱም ወፉም እርግቢቷም እንቸሉም እባቡም አብረው
ተገበስብሰዋል
ይታጨቁበት። አዎ፣ ስለዚህ ይሄ ሽግግር ያል የሚያቆነጃጁት ይሄ ነው። ሆኖም ማንነታቸው እናውቃቸዋለን። ስለዚህ ሌሎች ሌዋዎችን ሊያሞኙ ከቻሉ እኔ አላውቅም። ግን በወክሌ እነዚህ ለውጥ ያመጣል ብሎ ተስፋ ከማድረግ አምረኛው ሀገር ያልተጠበቀ አርበኛ በጣዕር የመውለድ ህዝብ አመፅ የመውለድ ታምረኛ ሀገር ስለሆነ ምናልባትም ከወታደሩም ከሲቪሉም ምሁሩም ሀገሪቷም ድንገተኛ መሪ የመውለድ ልምድ ስላላት በዛው መጠበቅ እንችል እንደሆነ እንጂ እነ ሌንጮ እነ ብርሃኑ ሀገራችን ከነገድና ከዚህ ከዲሞክራቲክ ፌዴራሊዝም ነጻ አውጥተው በነ ሄርሞን ኮሆን ምርኩዝ ተደግፈው ጨለማውን እየተመሩ ወያኔን ጥለው ሉዓላዊ ሀገር ይመሰርታሉ ብለው ማለት ደረቅ ይል። ስለ ሄርሞን ኮሆን ትንሽ ልበልህና ይህ ተቃዋሚው ሀገር ያሉት ተቃዋሚዎች ህዝቡ ሲነሳ አስተባብሮ መነሳ ስላልቻሉ ተስፋ ስለቆረጡ ወደ ሁለት አቅጣጫ መመልከት ጀምረዋል። ሁለት አቅጣጫ፣ አንደኛው ወደ ኮሆን ነው፣ ሌላኛው ወደ ነለማ መገርሳና አባዱላ እናሁም አለፉ ብሎም እንደ ገዱ አንዳርጋቸው አሁን አፋቸውን ዘጉ እንጂ አብዱላን እንደ አርበኛ መቁጠር ጀምረው ነበር። በጣም ከሚገርም ኮሆን የኢትዮጵያ ጠላት ባጭሩ አማር ከሻቢያ ወዳጅ አሜሪካዊ ነው። ለአሜሪካ ፖሊሲ እንጂ ስለማንም ሀገር ቅድሚያ አይሸጥም። አሁን በፊት በማያሻማ ቃል ራሱ ነግሮናል። እኔም ሆንኩኝ ስቴት ዲፓርትመንት የመጀመሪያ ትኩረታችን የአሜሪካን ፖሊሲ ማስፈጸም ነው ብሎ ነግሮናል። ይሄ ወያኔ የእነሱን አጀንዳ እስካፈጸመላቸው ድረስ ለምን ብሎ ነው ተቃዋሚ እንደግሆ ወያኔ የሚለውጠው? ያውም አሁን ባለንበት አፍሪካን የሚጠላ በጣም ዘረኛ የሆነ አፍሪካኖችን ይሄ ባለፈው ሰሞን ሺት ሆል ብሎ የሰደበ ትራምፕ ባለበት አስተዳደር ጊዜ ነው። እና አሜሪካኖች እጃቸው በሀገራችን ውስጥ ካስገቡ በጣም በርካታ ዓመታት ምን እየተደረገ መሆኑን በደንብ ያውቃል። ለ26 ዓመት በወያኔ ዘመን አገሪቱ እየደረሰባት ያለው የሰው ልጅ ሰቆቃ እንዲቀጥል ፍላጎታቸው ነው። ከአፍሪካ ለእነዚህ ሰዎች ምናቸውም አይደለም። ሄርመን ኮሆን በገንዘብ ተገዝቶ ለኢሳያስ ጠበቃ ሆኖ ወዲያ ወዲህ ሲል አይተነዋል። ከሆን ኢሳያስን የሚያክል አረመኔ ሰው እያወቀውም ቢሆን ኮሆን ለኢሳያስ ጥቅም ከቆመ የአሜሪካኖች አገልጋይ የሆነውን ሶማሌው ጋር ሲባል የሚወጋላቸው ለሌ ወያኔ ያስወግዳል ተብሎ በምን ይሳም ነው ለሀገራችን በጎን? ስለዚህ ከሆን የሰለጠነበት ያደገበት የሰራበት አሁንም እየሰራበት ያለው ባህሪ ያንን የምንመኘው የመብትና ሀገር አንድነት ጥበቃ ለመቆ ባህሪው አይፈቅድም። ይህ ከስራው አንጻር ለሚሊዮኖች ወጣቶች ሞትና ሀዘን ተጠያቂ የሆነው ለኢሳያስ አፈወርቂ ጥቅና ቆመ ሰው ነው። ስለዚህ ራሱ የታሪክ ተጠያቂ መሰሪ ነው። እንዲህ ያሉ በውጭ ኃይሎች እምነት ማሳደር ክስተት ሊመጣ የቻለው ምክንያት አለው። ወያኔ ወጥላስ መጣል ስላልቻለም የግድ በሌላ የውጭ ኃይል መመልከት እንዳማራጭ ተይዟል። አንዳንዶቹ ግን ያው የውጭ ቅጥረኞች ስለሆኑ እነኮሆን በድርድር አስገብተው በሁለተኛ ዙር አገልጋይነት ሊያዘጋጁም ይችሉ ይሆናል። እነጠመኝ በጠመንጃ የሚታገል ድርጅት ጫካ ውስጥ እመራለሁ የምንኖረው አፍሪካ ምድር ጫካ ውስጥ ነው ብሎ እየነገረን ያለው የግንቦት ሰባት መሪው ብርሃኑ፣ የኦነጉ ዳውድ ኢብሳ አስመራ፣ ሚኔሶታ፣ ዋሽንግተን፣ ለንደን እስከ ዴንማርክ የመንቀሳቀሻ ፓስፖርት የሚሸጥላቸው ሰው ማን? ይህ መቼዎች ከማን ካነት ያለ በጣም ግልጽ ነው። እነዚህ ጥያቄዎችን ጠይቅ አሜሪካኖች ናቸው። አንድ የኔ ብጤ ድሃ ጠመንጃ ያልታጠቀ ስደተኛ አሜሪካን መግባት ስንት መከራ እያገኘ በመቶዎች እና ሺዎች የሽምቅ ተዋጊ እንመራለን የሚሉ ሰዎች በየአዳራሹ እየተለላቀቁ ሲወጡ ሲገቡ የሚሸጥበው ለምን ተብሎ ሲባል በሲአይኤ እውቅና ነው። ስለዚህ እነዚህ እነኮሆን ተንተርሶ ወያኔን እናስወግዳለን የሚሉት ወያኔ መጣል ስላልቻሉ ያስከተለው ክስተት ነው።
እና ቀረሻ በጣም አመሰግናለሁ። ስለዚህ ከዝንጀሮ ቆንጆ ምን ይመራርጡ ነው የሚሉን?
ልክ ነው።
በጣም አመሰግናለሁ። እስኪ አንድ ለየት ያለ ጉዳይ ላንሳ። አቶ ጌታቸው ረዳ በፊት ለፊት ከሐቅ ጋር ይጋፈጣሉ። በኢትዮጵያ ጉዳይ ዙሪያ ደጋፊም ተቃዋሚም አፍርተዋል መቼም። በተለይም በዲያስፖራ ውስጥ ያሉ አንዳንድ ድርጅቶች በሚቀርቡባቸው ነት ላይ የተመረኮዙ ትችት ሲሰነዘር አትንኩን አትውቀሱን ይላሉ። ለዚህ አባባላችን የሃፓ አንዱ ተወቃሽ ነው የሚል እምነት አለን። በቅርቡ ከሃፓ ጋር እርሶ ሙግትና ክርክር ሲያደርጉ ሰንብተዋል። ወያኔ በአማራው ህዝብ ላይ የሚፈጽመውን ግፍ ለመቃወም መቼም ቢሆን የአማራ ተወላጅ መሆንን ብቻ አይጠይቅም። ለኢትዮጵያዊነት፣ ለሰብአዊ መብት መቆም፣ ለአገር ህልውና መቆም በቂ ነው። በኢትዮጵያዊነት መንፈስ ላይ ያረፈ ትግል እንዲደረግ ጥሪ እየቀረበ ባለበት በዚህ ጊዜ አንዳንድ ድርጅቶች ግን አፍራሽ ሚና ይዘው የሙጥኝ ብለዋል። እርሶ ለአማራው ህዝብ ሰቆቃ ድምፅ ለመሆን መብቃቶን ኢህአፓና መሰል ድርጅቶች በአፍራሽነት ሚና እያዩት ነው። ለመሆኑ ይህ አፍራሽ ተልኳቸው ከምን የመነጨ ነው ይሉታል? የጤና ነው ወይስ የብደት? አመሰግናለሁ። ይቀጥሉ።
አሁን አሁን ሁኔታዎችን ስገነዘብ የአባ የተባለ ድርጅት እኔ ብቻ ሳይሆን በአገሪቱን ጭምር የተሳለመ የተላጠመ ድርጅት መሆኑን ተገንዝቻለሁ። ስለተላጠመው አሁን ላለው ውድቀት ተዳርጓል። እኔ የማውቀው እዚህ ሀገር እንደመጣ አንድ ወዳጅ በኩል ነው እንግዲህ የአባ ነው። ምክንያቱም የበነበርኩበት አካባቢ ኢህአፓ ምንሰውን ምንስ የሚባል ነገር ወያኔ ብቻ ነው። ጽሁፋቸው ሳነብ አገራዊ የመሰለ በጣም ጠንካራ የሆነ ድርጅት መስሎ ነበር የታየ እና አንዳንድ ድርጅቶች፣ ግለሰቦች ዘልፏቸው ለምን እንትላላችሁ እያልኩ ስከላከልላቸው ነው እና በእነሱ የተነሳ ብዙ ጠላት አፍርቻለሁ። በጽሁፌ እንደገለጽኩት እኔ ስኖርበት የነበረው ክፍለ ሀገር ኢህአፓ አስቀድሜ እንደገለጽኩት ሜሶን ወዘተ ኢህአፓ ምናምን እየተባሉ እንደ እንስሳ ከተማ ውስጥ በጥይት ሲገዳደሉ የነበሩበት ታሪክ ማንነታቸው በወሬን ሰማ እንደሆነ እንጂ እኛ ጋር አይታወቁም። ስለዚህ ጽሁፋቸው የድሮ ሳይሆን እዚያ ሀገር ሲጽፏቸው የነበሩ ጽሁፋቸው ነው ማለት ስለሆነም ሀገር ወዳድ ናቸው የሚለው ነገር እኔም እንደዛ ነበር እያየኋቸው። ኋላ ግን ኦን ዘ ኩዌሽን ኦፍ ኢትዮጵያን ናሽናሊቲ የሚለው የዋለንሊን ጽሁፍ ለመጨቻ ብለው ታጨበጥና እንግዲህ ለማሽማደድ ነው። ከዛም ጉሙዝ ላይ አማራዎች ታርደው ስጋቸው ጉሙዝ ውስጥ እንደተበሉ አደጋ መለጡ አማራዎች እናንተ ራዲዮ ቃለመጠይቅ ተደርጎላቸው እም በሁኔታው እጅግ ስለተሳቸው ተቃዋሚውንም አሁን የህግ ባለሙያንን የሚሉ ሁሉ ይህ እስኪሆን ድረስ ምን እያደረጋችሁ ናችሁ ለሚል በሚል በርካታ ወቀሳዎች አቀረብኩ። ይሄ አማራ የሚደርሰው ሰቆቃ እስከ መቼ እንዲቀጥል ይችላል የሚል በድረገጽ ታስታውቅ አሲምባ የተባለ የሀፓ ስብስብ በአማራ ህዝብ ስም ሌሎችን መዝለፍ የሚወገዝ ነው። በጉምዝ ህዝብ ላይ የተካፈለው ጸያፍ ዘመቻ የአማራን ህዝብ ተገን አድርጎ በመሆኑ ሊወገዝ የሚገባ ነው እያሉ እኔንም ሞረሽንም አጥላላት ጀመሩ። አለፍ ብሎም እኔንም ከአማራ በላይ አማራ መሆን ነው የሚል ትችት ሰንዝረዋል። የጉምዝ ህዝብ ቤንሻንጉሎች አማራውን ገድለው ጉበት፣ ኩላሊቱን፣ ጣፋውን፣ ስጋውን በሉት ብሎ አይንን በጨዋጥቆ ህዝብን መዝለፍ አፍሪካን ከሚጠሉ ነጮች የሚጠበቅ እንጂ ለአማራ ተቆርቋሪ ነን ባዮች ሊሰጠ የሚገባው አይደለም ሲል በእኛ ላይ ተመጻደቁብን ማለት ነው። ኢትዮጵያ ሆነችው የሰው ስጋ አይበሉም ማለት ነው። በነሱ ኢትዮጵያ ላይ መዝመት ነው ነው እንግዲህ በእኔ በኩል ያወጣው ጽሁፍ ከላይ እንደነገርኳችሁ አወገዙ። በየፋልሶኩ ካልቶኮቻቸውን አስማርተው ዘለፋ ውስጥ ገቡ ማለት ነው። ከመታገስ በኋላ ድፍረታቸው መጠን ስላጣ እኔም አለቃቸው እያሱ አለማየሁ ሀማቱማ በኬዝ ኦፍ ሶሻሊስት ዊች ዳክተር እንዳዘር ስቶርስ የሚል በርካታ አመት ሆኖታል አይቲም በ2010 ዓመተ ምህረት በጻፈው በቢቢሲ በተባለው ዓለም አቀፍ እንግሊዝኛ ራዲዮ ጣቢያ ተቀባይነት ያገኘ ዓለም አቀፍ መጽሐፍ ሆኗል። እዛ ላይ የጻፈው ነገር ንግስተ ነገስታት ዘውዲቱ ለእድሜያቸው ማስቀጠያ ተብሎ ባሪያዎች ወይም ጥቁር ህብር ያላቸው እኛ ጥቁሮች የምንላቸው እሱ ባሪያዎች ይላቸዋል እየታረዱ በደማቸው ይታጠቡ ነበር። ቀዳማዊ ስላሴ ባለቤት ልዕልት ዘመነንም ዘራቸው ሲነሳ ዛር ማለት ይሄ ዛር የሚለው እንደማለት ሲነሳ ባሪያዎች እየተገደሉ ልባቸው ለምግብነት ይመገቡት ነበር ይልና እንደገና ንጉሱም ቢሸፍት ውስጥ ቢሸፍት የሚባለው አካባቢ ከአዲስ አበባ ወጣ ብሎ ቆሪጥ ለሚባል ሰይጣን ለጋ ወጣቶች እየታረዱ እየሄዱ ይሸጡ ነበር ይላል። ይሄ ሁሉ ጽፏል። ይቀጥልና በቀጥርሲ ኢትዮጵያ ደግሞ ለዚህ ጉዳይ ባሪያን መግደል ከቁም ነገር አይቆጠርም በማለት ኢትዮጵያንና እነዚህ ነገሻቶች በዚህ በጣም ኖረኛ በሆነ ዘለፋ በዓለም ፊት ሲያዋርደን ይሃፋዝ ግን አማራዎቹ ዋሽተዋል፣ ህዝባችን ቀርቶ አፍሪካኖችን እንዲህ አያደርጉም፣ እንዲህ ብሎ ስም እናጠፋ አፍሪካን የሚጠላ ነጭ ብቻ ነው፣ ከአደጋ ያመለጡ አማራዎች ጭምር ነው ውሸታሞች አሏቸው ማለት ነው፣ እኛም ብቻ አይደለም። ስለዚህ አለቃቸው ከተስፋ ጋር አበባሰ መልኩ ስለ ሀገራችንና እነዚህ ነገስታቶች ምን አይነት አስነዋሪ ወንጀል በመጻፉ በጻፈ በማስረጃ ደግፌ ብነግራቸውም እኛ እንዳወገዙን አለቃቸውም ሊያወግዙት አልፈለጉም። የካልሲ ተከታዮች የሚያደርጉት ቀዳሚ ነገር አለቃቸውን ማውገዝ ተከለከለ። ሌላ ችግራቸው ይህ ማውገዝ ያቃታቸው ተከታዮች ንጹሐን ሰዎች ትገሉ ነበር ሲባሉ ስህተት አድርገን ነበር ሊሉ የሚጠበቀዋል። ስለዚህ አፋ ጋር ያጣላን ይሄ መሞላታቸው ወገናዊነታቸው ይሄ ከአማራው ላይ አማራ መሆን እያሉ በጣም በዘረኛ ባህሪያቸው በትግሬነቴ ብቻ ፈርጀው ህዝቤ ለሆነው ለአማራ ህዝብ መታገል መርቴ ገፈውኛል ማለት ነው። ደግነቱ ላሳጥርህና አገር ውስጥ ያለመኖራቸው እንጂ አንድ ወዳጅ የስልክ ደውሎ እነዚህ ሰዎች አገር ውስጥ ቢኖሩ ኖሮ ይገሉ ነበር ነው ያለ። አሁን እንኳን ወደ ስልጣን አልመጡ አልኩኝ አሁን ስመለከት ስለዚህ አገሪቱ አለዚህ ሁሉ ውርደት ተዳረጓት ሚሊሶች በጣም አፍራሽ የሆነ ኃይሎች ውስጥ አንዱ ይሄ ነው የአባም አሁን ነው የገባል። ስለዚህ ያልበሰሉ በኋላ ቀር አስተሳሰብ የተበተቡ ኤለመንትስ አሏል። የሰው ስም ጥላሸት መቀባት በጣም ሰልጥነውበት በጣም የወረዱ ካልቶች አሏል። ስለዚህ ከአሁን በኋላ እነዚህ ዝግክበት አልሰጣቸውም ብዬ ነው ጨርሻለሁ።
በጣም አመሰግናለሁ አቶ ጌታቸው። ይህን ጉዳይ በሐቅ ላይ ተመርኩዞ ምላሽ በመስጠት ሁሉም ትምህርት ያገኝበታል የሚል እምነት አለን። አሁን ወደ ማጠቃለያ ሐሳብ እንሸጋገር። ቢበዛ በአምስት ደቂቃ እኔ በጥያቄና መልሱ ያላነሳዋቸው ጉዳዮች ካሉ ለአድማጮቻችን መድረስ አለበት የሚሉት የትግል ጥሪ ወይም መልእክት ካለዎት አምስት አስር ደቂቃ ባልበለጠ ጊዜ ውስጥ መልእክቶን እንዲያስተላልፉ እንደ መጨረሻ አድርጌ ልጋብዘውት። አመሰግናለሁ አቶ ጌታቸው። ይቀጥሉ።
እሺ፣ አይ ቲንክ ሁሉንም አጠቃላይ ምንድነው እንግዲህ በአጠቃላይ ህዝቡ መመልከት ያለበት በጣም የኢትዮጵያ አሴት የሚባሉ ነገሮች አስጥሮ ማየት አለበት። ሰንደቅ ዓላማ፣ ሉዓላዊነት፣ አንድነት፣ እነዚህ ነገሮች በጣም በርካታ የሆኑ መሰረታዊ የሆኑ ነገሮች ስለሆኑ አሁን የሚንቀሳቀሱ በየተቋሚ ድርጅት ውስጥ ያሉ የሚሆኑ በውስጥ ሀገር የሚሆኑ በኦፒዲዮ የሚሆኑ በቃላት ብቻ መሸንገሉ በቂ ሊሆናል። በእነዚህ ሁኔታዎች አሁን ባለው አስተዳደር ያላቸው አቋም ይሄ ነገር ፖለቲካ ይቀበላሉ አይቀበሉም አሁን ነው መነገር ያለው። ሽግግር በሽግግር ወቅት ነው የምናገረው እንወያይበታለን የሚለው ይሄ ከንቱ። አሁኑኑ እያንዳንዱ ድርጅት አቋሙ መግለጥ አለበት። አሁን ስለ ነገድ ለሰንደቅ ዓላማ ለሀገሪቱ ጨርሻለሁ። በጣም
አመሰግናለሁ አቶ ጌታቸው ረዳ። በጸኑና በመልካም የኢትዮጵያ ሴቶች ላይ ቆመው ከሁሉም በላይ ግፍ እየተፈጸመበት ስላለው ለአማራ ወገን ድምፅ በመሆን በሚያደርጓቸው አስተዋጽኦቹ ህሊናን ነጻ ለማድረግ ጸረ ኢትዮጵያ ኃይሎችን ፊት ለፊት በመጋፈጥ የሚያደርጓቸውን የትውልድ ግዴታን የመወጣት የኃላፊነት ድርሻ የኢትዮጵያ አንድነት ሬዲዮ እጅግ አድናቆቱን እንዳለው በዚህ አጋጣሚ ይገልጻል። በዛሬው ምለት ለሰጡን ሰፊና ጥልቅ ትምህርታዊ ማብራሪያዎች በአድማጮቻችን በኢትዮጵያ አንድነት ሬዲዮ የዝግጅት ክፍል እንዲሁም በራሴ ስም እያመሰገንኩ በዚሁ ሰናበትዎታለሁ። ይህን የመሰለ ጠቃሚ ውይይት በሌሎች አጋጣሚዎች ይኖረናል የሚል ግምትም አለኝ። በድጋሚ ጤና ይስጥልኝ። ደህና ይሁኑ አቶ ጌታቸው። አመሰግናለሁ።
ከልብ አመሰግናለሁ ወርቁ።
እግዚአብሔር ይስጥልኝ። አሜን አሜን። አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ለማጠናቀቅ ጥቂት ደቂቃዎች ቀሩናል። የዛሬውን የጥር 6 2010 ወይም እንደ አውሮፓውያን አቆጣጠር የጃንዋሪ 14 2018 ስርጭታችን ያስተናግድናችሁ ንጉሥ ታምራት ተኩላ ወርቁና እኔ ሞርቁ ሞላ ደህና ቆዩልን እያልን በዚሁ እንሰናበታለን። ደህና ሆኑ። ድል ለኢትዮጵያ።
I'm gonna go.